voice of America. ወደ መቀሌ ተጉዘው የተመለሱት የዩናይትድ ስቴትስ የአውሮፓ ህብረትና የተባበሩት መንግስታት ልዩ መልእክተኞች እንዲሁም የተለያዩ ሀገራት አምባሳደሮች ያንጸባረቁት አቋም እንዳሳዘነው የኢትዮጵያ መንግስት አስታውቋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እንዳሉት የልዩ መልእክተኞቹና የአምባሳደሮቹ ቡድን የሰላም ውይይቱ የማያወላውል ቁርጠኝነት እንዲኖር ግፊት አላደረጉም። ይልቁን ሁሉም የልዑካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችም በማሟላት ተግባር ውስጥ መግባቱን በመግለጽ በሁኔታው ማዘናቸውን አስተውቀዋል። የሰላም ውይይቱ መካሄድ ያለበትም በአፍሪካ ህብረት መሪነት መሆን እንዳለበት ጠቅሰዋል። መቀሌ ላይ መግለጫ የሰጡት የህወሓት ቃል አቀባይ ጌታቸው ረዳ በበኩላቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ መሆኑን አመልክተዋል። ወደ መቀሌ ተጉዘው የተመለሱት የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ባወጡት መግለጫ በትግራይ ክልል መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶች መጀመራቸው አስፈላጊ መሆኑን ገልጸዋል። አምባሳደር ሬድዋን ግን የመሰረታዊ አገልግሎቶች መመለስ ከሰላም ውይይቱ መጀመርና ከአስቻይ ሁኔታዎች መፈጠር ጋር ተያይዞ የሚታይ መሆኑን የጠቆሙት በዚህ ጉዳይ እስክንድር ፍሬው ተከታዩን ዘገባ ልኳል።
በሰሜን ኢትዮጵያው ጦርነት ሰላማዊ ልባት ለማስገኘት የሚያስችል ውይይት እንዲጀመር የሚደረጉ ጥረቶች በተጠናከሩበት በዚህ ወቅት በተለያዩ ወገኖች የተያዙ ወቅታዊ አቋሞች ይፋ እየተደረጉ ነው። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ወደ መቀሌ ተጉዞ ለተመለሰው የልዩ መልእክተኞችና የአምባሳደሮች ቡድን ያደረጉት ገለጻም የኢትዮጵያን መንግስት እይታ አመላክቷል። አምባሳደር ሬድዋን ያደረጉት ገለጻ የዩናይትድ ስቴትስ፣ የአውሮፓ ህብረትና የተባበሩት መንግስታት ልዩ መልእክተኞች እንደዚሁም የተለያዩ ሀገራት አምባሳደሮች ቡድን መቀሌ ደርሶ ከተመለሰ በኋላ የመጀመሪያው ነው። መንግስት ቡድኑ በያዘው አቋም ማዘኑን አምባሳደር ሬድዋን ተናግረዋል። እሳቸው እንዳሉት ቡድኑ ለሰላም የማያወላውል ቁርጠኝነት እንዲኖር ግፊት አላደረገም። ይልቁን የልዑካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችን በማሟላት ተግባር ውስጥ ገብቷል በማለት አስረድተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመርና የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ዌበር እንደዚሁም በኢትዮጵያ የሚገኙ የዩናይትድ ስቴትስና የአንዳንድ አውሮፓ ሀገራት አምባሳደሮች የሚገኙበት ቡድን ወደ መቀሌ የተጓዘው ባለፈው ማክሰኞ ነው። የልዩ መልእክተኞቹና የአምባሳደሮቹ ቡድን በመቀሌ ቆይተው የትግራይን ክልል እያስተዳደሩ ከሚገኙት የህወሓት መሪዎች ጋር ውይይት አድርጓል። የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ጉዞውን አስመልክቶ ባወጡት መግለጫ መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶች በፍጥነት መመለሳቸው አስፈላጊ መሆኑን እንደሚያምኑ ጠቁመዋል። ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር መወያየታቸውን አመልክተዋል። በጦርነቱ ለተጎዱት የትግራይ፣ የአፋርና የአማራ ክልሎች ያልተገደበ የእርዳታ ተደራሽነት እንዲኖር ማድረግ ወሳኝ መሆኑንም ጠቅሰዋል። በገንዘብ በነዳጅና በማዳበሪያ ላይ አለ ያለው ገደብ መነሳቱም አስፈላጊ መሆኑን የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ያወጡት መግለጫ አመልክቷል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በመግለጫው በተጠቀሱት ነጥቦች ላይ የመንግስትን አቋም አብራርተዋል። በትግራይ ክልል መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶችን የመመለሱ ጉዳይ ከሰላም ውይይቱ ጋር ተያይዞ እንደሚታይ ነው የጠቆሙት። የሰላም ውይይቱን በመጀመር ያንን ለማድረግ የሚረዱ አስቻይ ሁኔታዎች መፍጠር እንደሚያስፈልግ ነው ያመለከቱት። ወደ ትግራይ ክልል ያልተገደበ የሰብአዊ ድጋፍ ተደራሽነት እንዲኖር የማድረጉ ጥያቄም ቀደም ሲል የተመለሰ መሆኑን አስረድተዋል። የህወሓት ቃል አቀባይ ጌታቸው ረዳ መቀሌ ውስጥ በሰጡት መግለጫ መሰረታዊ አገልግሎቶችን እንደገና የማስጀመሩ ጉዳይ ከልዩ መልእክተኞቹና ከአምባሳደሮቹ ቡድን ጋር ውይይት ከተደረገባቸው ነጥቦች አንዱ መሆኑን ተናግረዋል። መሰረታዊ አገልግሎቶቹን ለመቀጠል የሚመጡ ሰዎችን ሙሉ ደህንነት ለመጠበቅ ፈቃደኛ መሆናቸውን ለልዑካን ቡድኑ እንደገለጹም አስታውቀዋል። የልዩ መልእክተኞቹና የአምባሳደሮቹ ቡድን አባላት ደግሞ መሰረታዊ አገልግሎቶቹን የመቀጠሉን ስራ ለመከታተልና እስከ መጨረሻው ለማድረስ የገቡትን ቃል እንደሚያከብሩ እምነታችንን ገልጸንላቸዋል ብለዋል አቶ ጌታቸው። የህወሓት መሪዎች ከዚህ ቀደም በሰጧቸው መግለጫዎች በአፍሪካ ህብረትና የአህጉራዊው ተቋም የአፍሪካ ቀንድ ልዩ መልእክተኛ በሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጎን ኦባሳንጆ ላይ እምነት እንደሌላቸው አስታውቀዋል። ይህንኑ ያብራሩት አቶ ጌታቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ እንደሆነ ተናግረዋል። ህወሓት የአፍሪካ ህብረት ከመደባቸው ኦሊሴጎን ኦባሳንጆ ይልቅ የኬንያውን ፕሬዝዳንት ኡሁሩ ኬንያታን ለአደራዳሪነት እንደሚመርጥ ማስታወቁም ይታወሳል። የአፍሪካ ህብረት በበኩሉ ለኦሊሴጎን ኦባሳንጆ ያለውን ድጋፍ በተደጋጋሚ ገልጿል። ኦባሳንጆ በዛሬው ዕለትም ይሄንኑ የኢትዮጵያ የሰላም ውይይት ጥረት በተመለከተ ለህብረቱ የሰላምና ጸጥታ ምክር ቤት ገለጻ አድርገዋል። በትናንትናው ዕለት ደግሞ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር፣ የአውሮፓ ህብረት ልዩ መልእክተኛ አኔት ዌበርና የተባበሩት መንግስታት ልዩ መልእክተኛ ሃና ቴትን ማነጋገራቸውን የአፍሪካ ህብረት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዓለም አቀፍ ልዑካን አማካኝነት በኢትዮጵያ እንዲጀመር ጥረት እየተደረገ ያለው የሰላም ሂደት ዙሪያ በቀጥታ ተጎጂ የሆኑ ተፈናቃዮችን አነጋግረናል። በቅድሚያ ወደ መቀሌ እንሰዳችሁና ሙልጌታ ጽሃ የተወሰኑ ነዋሪዎችን በዚሁ ጉዳይ አነጋግሯል። ቀጥሎ ይቀርባል።
ከምዕራብ ትግራይ ቃፍታ ሁመራ ትርካን ከሚባል አካባቢ ተፈናቅለው በመቀለ ከተማ በተፈናቃይ ማዕከል ውስጥ የሚኖሩ ወይዘሮ ህይወት ካልአዩ የተባሉ በጦርነቱ ምክንያት ከልጆቻቸው መለያየታቸው ይገልጻሉ። በአሁኑ ጊዜም የጤና ችግር አለብኝ ያሉት ወይዘሮ ህይወት በቂ ህክምና እንደማያገኙም ገልጸዋል። ከመፈናቀላቸው በፊት በግብርና ስራ ይተዳደሩ እንደነበር ገልጸው በአሁኑ ጊዜ ግን የሰው እጅ ጠባቂ ሆኛለሁ ብለዋል። ሰላም ሰፍኖ ወደ ቀያቸው ለመመለስም እንደሚናፍቁ ነው የተናገሩት።
ሰላም ተሆን ፍትህ ከሰፍነለው ተሙ ደቀና ወዲ ቆንቋር የምንየውን
ሰላም የሚሰፍን ከሆነ ፍትህ መስፈን አለበት። ወድቀው የቀሩ ልጆቻችን በማን እዚያ እንደቀሩ መታወቅ አለበት። እኛ ሰላም ነው ፍላጎታችን። ቀድሞም ሰላም እንፈልግ ነበር። አሁንም ሰላም ነው የምንፈልገው። በጉልበታችን ቆፍረን እንኖራለን። የወደመው ሀብታችን እንመልሰዋለን። ሰላም ይሁን እንጂ ሀብታችን ይመለሳል። በአንዲት ላም የጀመርነው 150 አድርሰን ነበር። ምዕራብ የእንጀራ የሀብት የጤና አገር ነው። ወደዛ ትመለሳላችሁ ስንባል ደስ ይለናል ነው ያሉት። አለቃ ገብሪሆት ወልዱ የተባሉ ሌላ ተፈናቃይ በበኩላቸው ሰላም ለማምጣት እየተደረገ ያለው እንቅስቃሴ ተስፋ ሰጪ ነው ብለው በቶሎ የህዝቡ ችግር እንዲፈታ ተግባራዊ እንቅስቃሴ መጀመር አለበት ብለዋል።
ናይ አሜሪካ ናይ ሆራት አውሮፓ ካሎት ናይ እንግሊዝ ናይ ጣሊያን
የአሜሪካ የአውሮፓ እንዲሁም ሌሎች የእንግላንድና የጣሊያን ተወካዮች መቀለ መጥተው ውይይት ማካሄዳቸው በመገናኛ ብዙሃን ስሰማ በጣም ደስ ነው ያለኝ። ሰላም ይመጣል በማለት ደስ ብሎኛል። የኔ ፍላጎት ሂደቱ እንዲፋጠን ነው። ወደ አገሬ እንድመለስ እንዳመርት ነው የምፈልገው። እዚህ እኮ በሞትና በህይወት መካከል ነው ያለነው። በአስቸኳይ ወደ ቀያችን ተመልሰን አምርተን እንድንጠቀም ነው ምኞቴ ነው ያሉት። በመቀለ ከተማ በወርቅና ብር የጌጣጌጥ ስራ ተሰማርተው ይሰሩ እንደነበሩ የተናገሩት አቶ ማአሾ አራያ የተባሉ በበኩላቸው ጦርነቱ በስራችን ትልቅ ተጽዕኖ አሳድሯል ብለዋል። ሰላም ለማስፈን እየተደረገ ያለው እንቅስቃሴም እንደሚደግፉ ተናግረዋል።
ወርቅና ብር እንሰራ ነበር። አሁን አንድ አመት ከስድስት ወር ምንም ስራ የሚባል ነገር የለም። ቆመናል በቃ ጭራሽ ማለት ነው። ህዝቡ አሁን ወርቅ የሚሸጥ እንጂ የሚገዛ ሰው የለም። ምክንያቱም ረሃብ አለ፣ ችግር አለ፣ ባንክም የለም። ከየት አምጥቶ ሊገዛ ነው ወርቅ? አሁን ያ ተቸግረናል በጣም። አሁን የመጡት እንግዶች በሁለቱም በኩል በጣም በጣም ጫናያ ማድረግ አለባቸው። ምክንያቱም በቃ ከዚህ በፊት የነበረ ምንም ለውጥ አላየንም፣ ምንም ለውጥ አላየንም። አሁን ግን በሁለቱም በኩል ጫና አድርጎ ህዝቡ ሶርቶ እንዲገባ፣ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባቸው ባይ ነኝ።
ኃይለ ስላሴ ሰለሞን የተባለ የመቀለ ከተማ ነዋሪ በበኩሉ
የሰላም ጅምሮ ያው ደስ ይላል። በፌደራልም በክልልም እንግዲህ እንግዶችን መጥተዋል። ስለዚህ የነዚህ ሰዎች መምጣት ያው ልክ እንደ ጥሩ አጋጣሚ ሆኖ የባለፈውም ወደ ህግ ቀርቦ ያው ያጠፋም እንዲቀጣ ያላጠፋም በህግ እንዲታይ። አሁን የትግራይ ህዝብ ያለበት ሁኔታ በጣም አስቸጋሪ ሁኔታ ነው። ስለዚህ ይሄን ሁኔታ እንዲፈታ ደግሞ ያው የነዚህ የመጡ እንግዶችና የፌደራልም የክልልም ተስማምቶ ያው ባንክም ይሁን ስልክ ሁሉ እነዚህ መሰረተ ልማቶች የሚባሉ መጀመር አለባቸው ብዬ አምናለሁ።
የትንታኔ መጽሔቱን ነው እየተከታተላችሁት ያላችሁት። በዚሁ የሰላም ሂደት ዙሪያ የትግራይ ተፈናቃዮችስ ምን አይነት አስተያየት አላቸው? ዘጋቢያችን አስቴር ምስጋናው የተወሰኑትን አነጋግራለች።
በማዕከላዊ ጎንደር ዞን ዳባት ወረዳ ሸመላኮ መጠለያ ጣቢያ የምትገኘው ሰላማዊት ፋንታሁን ከትግራይ ክልል ሽራሮ ከተማ እንደመጣች ትናገራለች። ጥቅምት 24 2013 ዓ.ም ምረት ጦርነቱ ሲጀመር ሲቪል የለበሱ ሰዎች መጥተው መታወቂያቸውን አይተው ማንነታቸውን ሲያውቁ ጥቃት እንደሰነዘሩባቸው ትናገራለች። በዚህም አካላዊና ስነ ልቦናዊ ጥቃት በኔና በእናቴ ላይ ተፈጽሞብናል ትላለች።
ያው ከሽራሮ ስንመጣ ብዙ ጥቃቶች ደርሰውብኛል። ጾታዊ ጥቃት ደርሰውብኛል። እንዲሁም እኔ ላይ ሆነ ማዘር ላይ ደግሞ የድብደባ ጥቃት ደርሰውብናል።
የፌዴራል መንግስት ከህወሓት ጋር በቅርቡ ሊያደርግ ስላሰበው የሰላም ድርድር ዙሪያ ያላትን አስተያየት ጠይቀናት ነበር።
እኔ ያለኝ አመለካከት ያው ሀገር ሰላም ሆኖ የሞተው ሞት የዳ ነው በሰላም እንዲኖር ነው የኔ በቃ ስለዚህ የድሃ ልጅ አይለቅ ነው የሚል። ምክንያቱም ጦርነት ለእኛ ህዝብ በቃ እነሱ እኮ የኛ ወገኖች ናቸው፣ የኛ ህዝብ ናቸው። ገንዝተዋል፣ ደንተዛንደናል። እና ሰላም ድርድሩ ቢመጣ ደስ ነው የሚል በእኔ በኩል ማለት ነው። ሁሉም ሰው እኮ አንድ አይደለም። እና እኔ በትግራይ ህዝብ ላይ ምንም ጠላቻ ሆነ ነገር የለኝም። ግን እነዛ ጥቃት ያደረሱብኝ ሰዎች ብቻ ነው የምጠላቸው እንጂ ሰላም ቢሆን ደስ ነው። እዛ ያለ ህዝብም የኔ ህዝብ ነው፣ ስጋዬ ነው። እነሱም በማይረባ ፖለቲካ ነው እንግዲህ የድሃ ልጅ የሚያልቅ ያለ። እነሱም እየተሰቃዩ ነው። እኛም እዚህ ምንም ያን ያህል ደርሶን እየኖርን አይደለንም። እና ሰላሙ ጥሩ ይመስለኛል።
በዚሁ መጠለያ ጣቢያ የሚገኘው ሙሉጌታ አስማማው 17 ዓመት በኖረበት የትግራይ ክልል በማንነቱ ምክንያት ተገፍቶ እንደወጣ ይናገራል።
መጀመሪያ ላይ እኔ ትግራይ ስቀመጥ 17 ዓመቴ ነው። ከዛ ከምቀመጠው እና ሚስት የነበረችው ትግሬ ናት። የሁለት ልጆች አባት ነኝ። ሁለት ልጆች ከዛ ቀርተዋል። በህይወት ይኑሩ አይኑርም አውቀው ጉዳይ የለሽ።
በቅርቡ ሊደረግ ስለታሰበው የሰላም ድርድርም ያለው አስተያየት አለ።
እነሱ ከወንበር ላይ ሆነው ህዝብ ነው የሚያጋጫሉ። የሚሞት ያለ የድሃ ልጅ ነው። ይህን ንብረት የሚወድም ያለ የድሃ ንብረት ነው። ወንበር ላይ ሆነው ማጋጨት ትርጉም የለውም። ግን በሰላም ድርድሩ ቢፈታና እኛም ደግሞ ወደ ልጆቻችን ካሉም ተለሉም አንዱም ልኩም ባወቅ ነው ወደ ሰላም ቢገባ ነው የምለው እኔ። ምክንያቱም ያው ከጥብ ኪሳራችን ነው የበዛው እንጂ ያው ከጥብ ጥቅም እንደሌለው ነው ማንም የሚያውቀው ያለ እና ወደ ሰላም ቢፈታ ነው ምለው።
በሰሜን ኢትዮጵያ በተካሄደው ጦርነት በጦርነቱ የቀጥታ ተጎጂዎች ሊደረግ በታሰበው የሰላም ሂደት ዙሪያ ያላቸውን አስተያየት ነው እየሰማችሁት ያላችሁት። ይህንኑ የሰላም ሂደት በተመለከተ ዘጋቢያችን መስፍን አራጌ ደግሞ ከአፋርና ከአላማጣ የተፈናቀሉትን አነጋግሮ ተከታዩ ልኳል።
አቶ ከድር አህመድ በጦርነቱ ምክንያት ይኖሩበት ከነበረው የአፋር ክልል ሰሜናዊ ዞን ዋና ከተማ አባዓላ ከነ ቤተሰቦቻቸው ተፈናቅለው ሰመራ ከሚገኙ ዘመዶቻቸው ጋር ተጠልለው መኖር ከጀመሩ ወራት እንዳለፋቸው ይናገራሉ። በጦርነቱ የህይወት መስዋዕትነት የከፈሉ ቤተሰቦቻቸውን የወደመ ንብረታቸውን በማስታወስ
ወደ ሰመራ የመጣንበት ዋናው ምክንያት በህወሓትና በብልጽግና መንግስት መካከል በተደረገው ጦርነት ምክንያት ነው። ቀያችን ብለን የመጣነው ወደዚህ ደረሰብኝ ብዬ የምናገረው ችግር የሄተ ልጅ በራሴ አስተምሬ ያሳደግኩት የሄተ ልጅ በዛ ጦርነት ተሰውቶብኛል። ንብረት ደግሞ ጥረን ግረን ያፈራ ነው ንብረት በአባዓላ ከተማ የነበረን ንብረት ደግሞ በዛ ጦርነት ምክንያት ሙሉ በሙሉ ወድሞብናል። አሁንም ደግሞ የጦርነቱ ጠባሳ ከላያችን ላይ አልተቀረፈም። ሰመራ እንግዲህ ቤተሰቦቻችን ጋር ነው። እዚህ በተለያየ በመንግስት ስራም በራሳቸው ስራ የሚኖሩ ቤተሰቦቻችን ያሉ እዚህ። ስለዚህ በዛ ቤተሰብ ጋር ነው በብዛት የምንኖረው። ወደዛ ለመመለስ ደግሞ አስተማማኝ የሆነ የጸጥታ ሁኔታ የለም እስካሁን፣ ምክንያቱም ስጋቶች አሉ።
ይደረጋል በተባለው ድርድር ዙሪያ ሁለት አይነት አስተያየት አለኝ ይላሉ አቶ ከድር፣ ድጋፍና ቅሬታ።
በእርግጥ ድርድርና እርቅ ሰላም እንደሚያስፈልግ ማንኛውም ሰው ያውቃል። መንግስት አሁን ከህወሓት ጋር እያደረገ ያለው የሰላም ድርድር በአንድ ጎን እደግፈዋለሁ፣ በሁለተኛ ጎን ደግሞ ቅሬታ አለኝ። ምክንያቱም የችግሩ ሰለባ የሆነው የአፋር ህዝብ የዳር ተመልካች ሆኖ እዛ አካባቢ ላይ የተፈጸመው ችግሮች እና አሁንም ያሉ ስጋቶች የክልሉ መንግስት ይሁን የፌደራል መንግስት በምንም መንገድ መቅረፍ ያለበትን ሁኔታ ከህብረተሰቡ አካል ምክንያቱም የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ወጣቶች አሉ፣ የዚህ ጦርነት ጉዳተኞች አሉ። ስለዚህ ይህን ህብረተሰብ ሳያማክን የሚደረገው የእርቅ ሰላም ወይም ድርድር ደግሞ ፍሬ ያፈራል የሚል እምነት የለኝም። አላም መጋል የሚባል አካባቢ እስከ በራህለ ጥግ ድረስ አሁን ደግሞ የህወሓት ኃይሎች ምሽግ እንደያዙ ነው ያለው። እርቅ ሰላም ፍሬያማ እንዲሆንና ለወደፊት ደግሞ የሁለቱም ተቀራባች የሆነ ህብረተሰብ አስተማማኝና ዘላቂ ሰላም እንዲኖር ከትግራይ በኩልም ከአፋር በኩል በዚህ እየተደረገ ያለው እየተባለ የሚጠራው የእርቅ ሰላም ሂደት ውስጥ ተሳታፊ መሆን አለባቸው። እለት ከእለት የሚገናኙት እነዚህ ህብረተሰብ ከዳሉል እስከ ያለው ድረስ የሚያዋስነው እነዚህ ሁለቱ ክልሎች በግጦሽ በንግድ ሂደት የሚገናኙት እነዚህ ህብረተሰብ ናቸው። ለወደፊቱ
የደሴ ከተማ ነዋሪ የሆኑት ሌላው አስተያየት ሰጪ በጦርነቱ ከፍተኛ ጉዳት ደርሶባቸው የህክምናና የምክር አገልግሎት ማግኘታቸውን ይጠቁማሉ። አያይዘውም ድርድሩ ተጎጂዎችን የሚከስ አጥፊዎችን ተጠያቂ የሚያደርግ መሆን አለበት ብለዋል።
የምኖረው ደሴ ከተማ ነው፣ ቧንቧ ውሃ ክፍለ ከተማ። ለጠኝነት ስሜን ለመግለጽ አልፈለግኩኝም። በጦርነቱ ምክንያት የደረሰብኝ ከፍተኛ ጉዳት ነው። አካላዊ፣ ስነ ልቦናዊና ስነ አእምሯዊ ጉዳት ነው በጣም የደረሰብ። ይህ ነው የማይባል ዘግናኝ ነገሮች ናቸው የደረሱብኝ። በእኔ በኩል ዞሮ ዞሮ ከቤት ኖሮ ኖሮ ከሞት አይቀርም እንደሚባለው ሁሉ በመልካምነቱ የማይባቸው ጎኖች አሉ። ድርድሩ ለሀገርና ለህዝብ ይጠቅማል ተብሎ የሚታሰብ ከሆነ ወንጀለኞችና ጥፋተኞች በፍትህ አደባባይ የሚቀርቡበት አካሄድ ሲኖር ተጎጂዎችም የደረሰባቸውን በደል እንባቸውን የሚያብስላቸው የሚያደርቅላቸው አካል ሲኖር እነዚህ ነገሮች አስፈላጊ ናቸው ተብሎ በብዙሃኑ የሚታሰብ ከሆነ ምንም ምንትን የምለው ነገር የለም። ግን የመጀመሪያ ጥያቄ ጥፋተኛና ወንጀለኛ ለህግ ሳይቀር ይደረጋል ተብሎ ከታሰበ እንደ አንድ ኢትዮጵያዊ፣ እንደ አንድ ጉዳተኛ የሚሰማኝ ስሜቶች አሉ። ፍትህ የሚገኝበት ጥፋተኛ ጥፋተኝነቱን ሊረጋገጥ የሚችልበት የህግ አግባብ ካለ፣ ተበዳይ ወገኖች ደግሞ ተገቢውን ኮምፐንሴሽን ማግኘት የሚችሉበት እና ጥፋተኛውም ጥፋተኛ ነኝ ብሎ የሚናዘዝበት አግባብ ካለ መቼም ፍትህ ከዚህ የዘለለ ይሆናል ብዬ አልገምም።
አድማጮች፣ በጦርነቱ ምክንያት የተፈናቀሉ ሰዎች በኢትዮጵያ ሊደረግ በታሰበው የሰላም ሂደት ዙሪያ ያላቸው አስተያየት ዙሪያ ያሰባሰብ ነው። ይሄ ብቻ አይደለም። ሙሉውን በቀዳሚው ምሽት መሰናዷችን ታደምጣላችሁ።